ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ።
ካውናይ ሰብ መናዋብሮ ወጻይ ዝሆነ ሰቃይ መከራን
ፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ግዚያችሁ እንዲያጠር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም።
የትግራይ ክልል ግዚያ አስተዳደር ፕሬዝዳንት የሆኑትና አቶ ጌታቸው ረዳን ደምጣችሁት ይሄንና ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን መተናል። ረቡዕ ጥር 15/2016 ዓመተ ምህረት ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን። ሳስተናግዳችሁ የማመሸው እንግዶ ወልደነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮም ታቀናብርልን ብራና ይነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ታመሹ እየጋበዝኩ አሁን ወደ ዓለም ዜናው።
ጤና ይስጥልን በድጋሚ እንደምናመሻችሁ። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል 3ቱ ታስረዋል ስለመባሉ፣ በጋዛ ፍልስጤማውያን ተቃውሞ ሰልፍ ስለማድረጋቸው፣ ትራምፕ በኒው ሃምሸር ድል ወደ ሪፐብሊካን እጩነት ተጠግተዋል የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። መንበረ ጴጥሮስ አቋቋምን ያሉ የኦሮሚያ አብኖች እንደታሰሩ ተነገረ። የኦሮሚያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ጴጥሮስ ሲሉ የሰየሙትን ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል 3ቱ ትናንት ማክሰኞ መታሰራቸውን የእንቅስቃሴዎች አስተባባሪ ገልጸዋል። አቡኖቹ የታሰሩት መግለጫውን ከሰጡ በኋላ ሸገር ከተማ አስተዳደር በሚገኘው ቢሮአቸው ውስጥ እንዳሉ መሆኑን ከመንበረ ምስረታው አስተባባሪዎች አንዱ መሆናቸውን ለቪኦኤ የተናገሩት ዲያቆን አክሊሉ ዓለሙ ገልጸዋል። ስለ ሁኔታው ከሸገር ከተማ አስተዳደርና ፖሊስ መምሪያ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባለፈው አመት ተከስክሶ የነበረው ተመሳሳይ ውዝግብ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና ኦሮሚያ ውስጥ በነበረው ቅስቀሳ በመሪዎች መካከል ውይይት ተካሂዶ መቋጨቱ በወቅቱ ተዘግቦ ነበር። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል የሸገር ከተማ አስተዳደር ትናንት ማክሰኞ ማምሻውን እንደታሰሩ የተገለጹት 3 የሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ልዩነት የነበራቸውና በዛው የቀጠሉ ናቸው ሲሉ የመንበር ምስረታ ያሉትን እንቅስቃሴ ከሚያስተባብሩት አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ ዓለሙ ለአሜሪካ ድምጽ ተናግረዋል። የሃይማኖት አባቶቹ ከመታሰራቸው አስቀድሞ መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ተመስርቷል ሲሉ መግለጫ ሰጥተው እንደነበር አስተባባሪው ተናግረዋል።
አንደኛው ብፁዕ አባታችን አቡነ ገብርኤል ናቸው የሲኖዶሱ ሰብሳቢና የምዕራብ ወለጋ ሀገረ ስብከት። ሁለተኛ ብፁዕ አቡነ በርሱማ ይባላሉ የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስና 3ኛ ብፁዕ አቡነ ኢያሱ ይባላሉ የቄለም ወለጋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ 3 አባቶች ብቻ ሳይሆን ከአባቶቻችን ጋር የነበሩት ሌሎች አካላትም ተይዞ ወዴት እንደታሰሩ ወዴት እንደወሰዷቸው እስካሁን ድረስ እንግዲህ ማግኘት አልቻልንም፣ ገና እየፈለግናቸው ነው።
በኦሮሚያ ክልል በሚገኙ የኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት ሲያገለግሉ በቆዩ አንዳንድ ጳጳሳትና በቅዱስ ሲኖዶስ መካከል ልዩነት ሲፈጠር የአሁኑ የመጀመሪያው አይደለም። ከአንድ አመት በፊት ጥር 14 ቀን 2015 ዓ.ም ምረት የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተንቀሳቀሱ ጳጳሳትና በቅዱስ ሲኖዶስ መካከል ተፈጥሮ የነበረው ውዝግብ በአገሪቱ ጠቅላይ ሚኒስትር አወያይነት ጭምር ረግቦ ልዩነቱ የአዲስ ኤጲስቆጶሳትን ሹመት ጨምሮ በመግባባት ላይ በተመሰረቱ እርምጃዎች መቋጨቱ ይታወሳል። መንበረ ጴጥሮስ በሚል ትናንትና ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋው ያስተያየት የለም። የአሜሪካ ድምጽ ምላሽ ለማግኘት ያደረገው ጥረትም ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ህገወጥ እንደሆነ አውግዘው አንድ መንበር አንድ ሲኖዶስና አንድ ፓትርያርክ የሚለውን የቤተክርስቲያኗ አስተምሮና ቀኖና ሊከበር እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በማዕከላዊ ጋዛ ዲር አልባላህ በተካሄደው ተቃውሞ የተገኘው በርካታ ቁጥር ያላቸው ሴቶችና ህጻናት በጋዛ ሰርጥ ሰሜናዊ ክፍል ወደሚገኘው ቤታቸው እንዲመለሱ ጠይቀዋል። በሻቲ የስደተኞች ካምፕ የሚገኘው ተፈናቃዩ እስማኤል ሆሳና ወደ ቤታችን ተመልሰን መደበኛ ህይወታችን መቀጠል እንፈልጋለን፣ እንደማንኛውም የዓለም ህዝብ በሰላም የመኖር መብት አለን ሲል ለአሶሲየትድ ፕሬስ ተናግሯል። ሌሎች ተፈናቃዮችም ለአሶሲየትድ ፕሬስ ጨምረው እንደተናገሩት በከፍተኛ የምግብ ውድነትና እጥረት ደህንነቱ ያልተጠበቀ መጠለያ ውስጥ በመሆናቸው ኑሯቸው ስቃይ የተሞላበት መሆኑን ገልጸዋል። እስራኤል ነዋሪዎች ናስር ሆስፒታልና ሁለት ትናንሽ የህክምና ተቋማትን ያካተተው የካን ዩኒስ የመሃል ከተማ ክፍል እንዲለቁ አዛለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ አካባቢው የ88,000 ፍልስጤማውያን መኖሪያ ሲሆን በሌላ ቦታ በተካሄደ ጦርነት የተፈናቀሉ ሌሎች 425,000 ሰዎችን እያስተናገደ ነው ብለዋል። ባለፉት 24 ሰዓታት ቢያንስ 210 ፍልስጤማውያን መሞታቸውንና አጠቃላይ በጦርነቱ የሞቱት ሰዎች ቁጥር ከ25,700 መድረሱን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። አብዛኞቹ የሞቱት ሴቶችና ህጻናት ናቸው ብሏል ሚኒስትሩ። የተባበሩት መንግስታት ድርጅት ባለስልጣናት ቢያንስ 1/4 የሚሆነው ህዝብ ለረሃብ እየተጋለጠና ብዙ ሰዎችም በበሽታ ሊሞቱ ይችላሉ የሚል ስጋት እንዳላቸው ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩክሬን ኃይሎች አንድ ወታደራዊ መጓጓዣ አውሮፕላን መተው በመጣል በውስጡ የነበሩ 65 ዩክሬናውያን የጦር ምርኮኞችን ጨምሮ 74 ሰዎችን ገድለዋል ሲል የሩሲያ የመከላከያ ሚኒስቴር ከሷል። ዩክሬናውያኑ ምርኮኞች የጦር እስረኞች ልውውጥ አካል በመሆን የሩሲያው ክልል ወደ ሆነው ቤልጎርድ ግዛት በመጓዝ ላይ እንደነበሩ የሚኒስቴሩ መግለጫ አመልክቷል። ከ65 የጦር ምርኮኞች በተጨማሪ ኢል-76 የተሰኘው የማጓጓዣ አውሮፕላን 6 የአውሮፕላኑን ሰራተኞችና ሌሎች 3 መንገደኞችን አሳፍሮ እንደነበርም የመከላከያ ሚኒስትሩ አስታውቋል። በአውሮፕላኑ ላይ የተሳፈሩት እነማን እንደነበሩ ማረጋገጥ አለመቻሉን የጠቀሰው የአሶሲየትድ ፕሬስ ዘገባ የኪቭ ባለስልጣናት ያልተረጋገጠ መረጃን ከማጋራት መቆጠብ እንደሚገባ ከማስጠንቀቅ በቀር ስለ አደጋው አስተያየት አለመስጠታቸውን ገልጿል። የአደጋው መንስኤ ግልጽ ባይሆንም በማህበራዊ ድረገጾች የወጣው የቪዲዮ ምስል አደጋው በደረሰበት ቦታ የእሳት አደጋ መከሰቱን አሳይቷል። የዩክሬን ኃይሎችን አውሮፕላኑን በሚሳኤል መተው ጥለዋል ያለችው ሩሲያ ድርጊቱን የሽብር ተግባር ብትለውም ምንም አይነት ማስረጃ አለማቅረቧን ዘገባው አመልክቷል። የሩሲያ መከላከያ ሚኒስቴር መግለጫ ከቤልጎርድ አዋሳኝ ከሆነው የዩክሬን ካርኪቭ ክልል 2 የዩክሬን ሚሳኤሎች ሲወነጨፉ የሩሲያን ራዳር መመልከቱን አስታውቋል። ሰሜን ኮሪያ በርካታ የክሩዝ ሚሳኤሎችን በምዕራብ የባህር ዳርቻዋ አቅጣጫ ማስወንጨፏን የደቡብ ኮሪያ ጦር ኤታማዦር ሹም ዛሬ ረቡዕ አስታውቋል። ሚሳኤሎቹ የተተኮሱት በአገሪቱ ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ሲሆን እንቅስቃሴዎቻቸው በደቡብ ኮሪያና በዩናይትድ ስቴትስ መረጃ ድርጅት ክትትል ይደረግባቸው እንደነበር የደቡብ ኮሪያ ጦር ኤታማዦር ሹም ተናግረዋል። በደቡብ ኮሪያና በዩናይትድ ስቴትስ ወታደሮች የሚደረጉ ወታደራዊ እንቅስቃሴዎችና በሰሜን ኮሪያ የጦር መሳሪያዎች ሙከራ መባባሱን ተከትሎ በኮሪያ ልሳነ ምድር ውጥረት ነግሷል። ፒዮንግያንግ በጦርነቱ ከተከፈለችው ደቡብ ኮሪያ ጋር እርቅ ለመፍጠር አመላካች የሆነውና በዋና ከተማዋ የሚገኝ አንድ ትልቅ የሰላም ቅስት ባለፈው ቅዳሜ ማፍረሷንም የንግድ ሳተላይት ምስሎችን ትንተና አመልክተዋል። ድርጊቱ መሪው ኪም ጆንግ ኡን የሰላማዊ ውደትን ሐሳብ በማግለል ደቡብ ኮሪያን እንደ ቀዳሚ ባላንጣነት መፈረጃቸውን የሚያመለክት መሆኑን አሶሲየትድ ፕሬስ በዘገባው አመልክቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሳምንት ይህ የሰላም ቅስት ለአይን በጣም የሚያስጠላ ነው ሲሉ የገለጹት ሲሆን የሰሜን ኮሪያን ህዝብ ከደቡብ ኮሪያ ህዝብ ለማዋሃድ ለረጅም ዘመን የኖረውን የሰላም ሐሳብ እንዲወገድ ማድረጋቸው ተመልክቷል። በመጨረሻም የሪፐብሊካን ፓርቲን በመወከል ፕሬዝዳንታዊ እጩ ለመሆን የሚወዳደሩት የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በትናንቱ የኒው ሃምሽር ቅድመ ምርጫ ከ54% በላይ ድምጽ በማግኘት ከፍተኛ ድል ተቀዳጅተዋል። ትራምፕ በተለያዩ ፕሬዝዳንታዊ የቅድመ ምርጫ ፉክክሮች ለሶስተኛ ጊዜ በማሸነፍ ታሪክ መስራታቸውም ተነግሯል። በኒው ሃምሽር ያስመዘገቡት ስኬት የፓርቲዎቹ አባላት እጩ ለመምረጥ ውይይት የሚያደርጉበትና ድምጽ በሚሰጡበት በአዮዋ ኮከስ ያገኙትን የ30% ብልጫን ተከትሎ በ40 አመታት ውስጥ ሁለቱንም ቅድመ ምርጫ ውድድሮች ለመጨረስ የመጀመሪያው የሪፐብሊካን ተወካይ ያደርጋቸዋል። ለዚህ የትራምፕ ድል ባለፈው እሁድ ራሳቸውን ከምርጫው በማግለል ድጋፋቸውን ለትራምፕ የቸሩት የፍሎሪዳው ገዢ ሮን ደሳንቲስ አስተዋጽኦ ማድረጋቸው ተመልክቷል። በየተራው ራሳቸውን እያገለሉ ከመጡ 14 የሪፐብሊካን እጩዎች መካከል ብቸኛ ተፎካካሪ ሆነው የቀሩት የቀድሞው የተባበሩት መንግስታት አምባሳደር ኒኪ ሄሊ 43% ድምጽ በማግኘታቸው የኒው ሃምሽር ድል ሳይቀናቸው ቀርቷል። ቀጣዩ የቅድመ ምርጫ ፉክክር በመጪው የካቲት ደቡብ ካሮላይና ውስጥ ትራምፕና ሄሊ እንደገና የሚፎካከሩበት ነው ተብሏል። ሄሊ የቀድሞ ግዛቱ አገረ ገዥ የነበሩ ሲሆን ትራምፕም ከክልሉ ባለስልጣናት ድጋፍ ሲያሰባስቡ ቆይተዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግዱ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቱን ከስቱዲዮ ምስታቀናብርልን ብራን ኃይሉ፣ የምስሉ የዘገባዎቹን ምስልና ድምጽ ያቀናብሩልን ግርማ ደገፋውና ሲሳይ አሸናፊ፣ የዌብና ማህበራዊ ድረገጽ አሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጇ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። መቀሌ ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ ዛሬ ረቡዕ በሰላማዊ ሰልፍ ጠይቀዋል። ተፈናቃዮቹን ለመመለስ የሚገባውን ያህል አለመስራታቸውን ያመኑት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጌታቸው ረዳ ይቅርታ ጠይቀዋል። አስተዳደራቸው ለጉዳዩ ቅድሚያ እንደሚሰጥና ሰብአዊ እርዳታም ለማቅረብ ተግቶ እንደሚሰራ ፕሬዝዳንቱ ለሰልፈኞቹ ምላሽ ሲሰጡ ተናግረዋል። በቀደሙት ቀናትም በሌሎችም የክልሉ ከተሞች ውስጥ ተመሳሳይ ሰልፎች መካሄዳቸውን ሪፖርተራችን ሙልጌታ አጽባ ከመቀሌ ዘግቧል። ዝርዝሩ ቀጥሎ ይቀርባል።
በሰሜን ኢትዮጵያው ጦርነት ምክንያት ከልዩ ልዩ የትግራይ አካባቢዎች ተፈናቅለው በመቀለ ከተማ የተጠለሉ ተፈናቃዮች ዛሬ ረቡዕ ጥር 15 ቀን 2016 ዓ.ም ወደ ቀያቸው እንዲመለሱ የሚጠይቅ ሰልፍ አካሂደዋል። ከቃፍታ ሁመራ ወረዳ በአኸር ከተማ ተፈናቅለው በመቀለ ከተማ በሚገኝ የተፈናቃዮች ማዕከል ለረጅም ጊዜ በችግር ተጠልለው እንደሚገኙ ለአሜሪካ ድምጽ የገለጹት ወይዘሮ ድንቅ አብርሃ ሰልፍ የወጡት ወደሚናፍቁት ቀያቸው እንዲመለሱ ለመጠየቅ እንደሆነ አመልክተዋል።
ሰብ አብዶ ኸይር ስርህ ጽፈል አለው ለማናሲ ምን ሰራ።
እዚህ ያለው ተፈናቃይ ወደ ቀየው ተመልሶ ሰርቶ ማደር ይኖርበታል። ልመና አይጠቅመንም። መስራት እየቻል መለመኑ የሰው ፊት እንደሳት ነው የሚያቃጥለው። የሚበዛው ተፈናቃይ ሰራተኛ ነው። አርሶ ቀለቡን አያጣም። ቦዙ የለፋ ሾዎቹን ለመመገብ የሚችል ነው። ቀየው ግን ተወሮ እዚህ ቦዝ ነው ተቀምጧል። እንዲመለስ መደረግ ይገባዋል።
ወደ ቀያቸው እስኪመለሱ ድረስ በቂ ሰብአዊ እርዳታ እንዲቀርብላቸው መጠየቅ ሌላው የሰልፉ ዓላማ እንደሆነ ወይዘሮ ድንቁ አክለው ተናግረዋል። ከማይጋባ ከተማ እንደተፈናቀሉ የተናገሩት አቶ አበራ መሰለ በበኩላቸው በተደጋጋሚ የሚቀርበው የተፈናቃዮች አቤቱታ ተገቢ ምላሽ ካልተሰጠው አለመረጋጋት ሊያስከትል እንደሚችል አስጠንቅቀዋል።
አባቶቻችን እንደቆየ ከሆነ መንግስት የሁሉ መንግስት ነው፣ የሁሉ አባት ነው። ይሄ መንግስት ግን የሁላችን አባት ነው ልላችሁ። ምክንያቱም እኔን የመንግስት ባት እየቆረጥኩኝ የመንግስት ግብር እየከፈልኩኝ ራሴን በጉልበቴ ነው የሰራሁት ህንጻ ኃይለኛ ሲቀማኝ የኔ ወገኔ ነው ማለት አልችልም። ተስፋ ቆርጫለሁ። የነሱ መንግስት ነው እንጂ የኔ መንግስት ነው አልችልም። የኔ መንግስት ከሆነ ከኔ ንብረት የሚወረሩ ወይም ነው ከኔ ቤት ድርጅት ያሉ ሰዎች አስለቅቆ እንደነበርኩት ወደ መናወሬ መልሼ በተፈጆ ያስተዳደርኩኝ ይሁን ለተፈቃይ ይሰቃየ ወደ ሰራበት ወደ አገሩ ወነበረ መረበቱ ይመልሰው የሁላችን መንግስት ይሁን ፌደራል መንግስት ግዴታ ይወጣ ተፈናቃዮች መልስ የትግራይ ክልላዊ ግዛው መንግስትም ይመልሰን ከፍቶናል ረበናል ተሰቃይተናል እኛ ሰርተን ነው የምንበላ ሰው እናሸግረን አንፈልግም ወደ መረበታችን ወደ ቤታችን
ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ግዛው አስተዳደር ፕሬዝዳንት ጌታቸው ረዳ የተፈናቃዮቹ ጥያቄ ያስተዳደራቸው እንደሆነ ጠቅሰው እልባት ሳያገኝ ችግራቸው በመራዘሙ ይቅርታ ጠይቀዋል
ካናይ ሰብ መናባብሮ ወጻይ ዝሆነ ሰቃይን መከራን
የፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ግዚያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። አስቀድመን መስራት የሚገባንን ባለ መስራታችን እንደ መንግስት መሪ እኔ ይቅርታ እጠይቃለሁ። ስቃያችሁ ስቃያችን ነው። መፈክራችሁም መፈክራችን ነው። ይህንን ከማስተጋባት ውጪ ሌላ ስራ አይኖረንም።
አቶ ጌታቸው አያይዘው አስተዳደራቸው ባለማቀፍ ባገርና በትግራይ ክልል ደረጃ ለተፈናቃዮች ጉዳይ ቅድሚያ ሰጥቶ ከመስራት ባሻገር በርሃብ ለሚሰቃዩ ዜጎችም ሰብአዊ እርዳታ እንዲቀርብላቸው ትኩረት ሰጥተው እንደሚሰሩ ቃል ገብተዋል።
ናመረበት ነምላስ ግበር መንቀሳቀስ ክሳብ ዕወት
ወደ ቀያችሁ የመመለሱ ስራ እስከሚሳካ ድረስ በረሃብና በበሽታ የምትሰቃዩበት ሁኔታ እንዲያበቃ መንግስት በራሱ አቅም ከሚመድበው ገንዘብ በተጨማሪ ከርዳታ ሰጪ ተቋማት ጋር በመተባበር ለመስራት ይወሰንን መሆኑን አስታውቃለሁ።
በሺዎች የሚቆጠሩ ተፈናቃዮች በተሳተፉበት በዛሬው ሰልፍ የፕሪቶሪያው የሰላም ስምምነት በሙሉ ቃሉና መንፈሱ ይተግበር፣ ተፈናቃዮች ይመለሱ፣ በቂ ሰብአዊ እርዳታ ይቅረብ የሚሉና ሌሎች መፈክሮች ተስተጋብቷል። ተመሳሳይ ሰልፎች በአድግራት፣ በአድዋ፣ በአክሱምና በሽረ እንዳስላሴ ከተሞች ከትናንት በስቲያ ሰኞ እንደተካሄደ መዘገባችን አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባውና መሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የሮም ምሽት ስርጭት ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ 3 ሚሊዮን ተኩል ሰው ተፈናቅሏል ይላል ቀጣዩ ዘገባ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። ድርጅቱ ባለፉት ናሴና መስከረም ባካሄደው ዳሰሳ ከ2 ሚሊዮን ተኩል በላይ የቀድሞ ተፈናቃዮች ወደ ቀያቸው መመለሳቸውን ገልጿል። አሁን ተፈናቅለው ከሚገኙት 64 ከመቶዎቹ ግጭቶችና ሁከት ያባረሯቸው መሆናቸውን ስለ ሪፖርቱ ለአሜሪካ ድምጽ ማብራሪያ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ቃል አቀባይ ከቬራይ አማራ ክልል ውስጥ ባለው የጸጥታ ችግር ምክንያት አብዛኛው የክልሉ አካባቢ በአዲሱ ጥናት አለመካተቱን ተናግረዋል። በሌላ በኩል ተፈናቃዮችም ተመላሾችም አሳሳቢ ችግሮች እንዳሉባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለስልጣን እንጉዳይ መስቀሌ ለቪኦኤ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ ባወጣው አዲስ ሪፖርት በሀገሪቱ ውስጥ ያሉትን ተፈናቃዮች አስመልክቶ በተገባደደው የጎርጎሮሳውያኑ 2023 ነሐሴና መስከረም ወራት ላይ የዳሰሳ ጥናት ማካሄዱን ገልጿል። ጥናቱን መሰረት አድርጎ ስለተዘጋጀው ሪፖርት ለአሜሪካ ድምጽ ማብራሪያ የሰጡት የድርጅቱ የኢትዮጵያ ቃል አቀባይ ከቪራይ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ከቀያቸው ርቀው በየመጠለያ ጣቢያዎቹ እንደሚገኙ ተናግረዋል።
National Displacement Report, which is the 17th round, over 3.45 million people were internally displaced.
በዚህኛው 17ኛው ዙር ብሔራዊ የተፈናቃዮች ሁኔታ ሪፖርት መሰረት በ12 ክልሎች ከ2500 በላይ ተደራሽ በሆኑ ቦታዎች ላይ ለተደረገው የዳሰሳ ጥናት ከ3.45 ሚሊዮን በላይ ሰዎች መፈናቀላቸውን አይተናል። አብዛኛው የአማራ ክልል ግን በጸጥታ ችግር ምክንያት በዚህ ጥናት አልተካተተም።
ቀላቀባዩ እንደሚሉት ከተጠቀሱ ተፈናቃዮች ውስጥ 64 በመቶዎቹ በግጭት 17 በመቶዎቹ በድርቅ እንዲሁም 9 በመቶ የሚሆኑት በማህበራዊ አለመረጋጋትና ውጥረቶች ምክንያት የተፈናቀሉ ናቸው። በድርቅ ከተፈናቀሉ ዜጎች አብዛኞቹ በሶማሌ ክልል ሲገኙ በግጭት ከተፈናቀሉት የሚበዙት ደግሞ በትግራይ ክልል ያሉት እንደሆኑ አክለው ገልጸዋል። ጥናት በተደረገባቸው ክልሎች አብዛኛውን የአማራ ክልልን ጨምሮ በወቅቱ የጸጥታ ችግርና በሌሎችም ምክንያቶች ያልደረስንባቸው አካባቢዎች አሉ ያሉት ከቪራይ የተፈናቃዮቹ ብዛት ከተጠቀሰውም አሃዝ ሊበልጥ እንደሚችል ጠቁመዋል። ስለ ተፈናቃዮቹ ሁኔታ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የፍልሰተኞችና የተፈናቃዮች መብቶች የሥራ ክፍል ዳይሬክተር እንጉዳይ መስቀሌ ተፈናቃዮቹ ከሰብአዊ እርዳታና ከማህበራዊ አገልግሎቶች ጋር የተያያዙ ልዩ ልዩ ችግሮች እንዳሉባቸው ገልጸዋል።
አሳሳቢ የሰብአዊ መብት ሁኔታዎች ከሚባሉት ውስጥ አንደኛውና ዋነኛው ጸጥታና ደህንነት ነው። በግጭት አውድ የተፈናቀሉ ሰዎች ደግሞ አንዱ የሚያጋጥማቸው አሳሳቢ ጉዳይ የጸጥታና ደህንነት ጉዳይ ነው። ከዚህ በተጨማሪ በዋነኛነት እኛም ክትትል ባከናወንባቸው ተዘዋውረን ምልከታ ባደረግንበት እንዲሁም ደግሞ ከተፈናቃዮችም ጭምር በሚቀርቡልን አቤቱታዎች ባከናወንነው ምርመራ መሰረት አንዱና ትልቁ አሳሳቢው ጉዳይ ዜጎች በመፈናቀል አውድ ውስጥ ሲኖሩ የሰብአዊ ድጋፍ ጉዳይ ነው። የሰብአዊ ድጋፍ ጉዳይ ስንል እንግዲህ ዘርዘር አድርገን ስናየው ምግብና ምግብ ነክ ያልሆኑ ድጋፎችን የሚጨምር ነው። በተለይ ደግሞ በዋነኛነት የምግብ አቅርቦትን፣ የመጠለያ አቅርቦትን፣ ንጹህ ውሃ ማግኘትን እንዲሁም ደግሞ ሌሎች ማህበራዊ አገልግሎቶችን በተለይ የትምህርት፣ የጤና አገልግሎቶች ላይ ሰፊ ክፍተቶች እንዳሉ አስተውለናል።
የዳሰሳ ጥናቱ ወደ ቀያቸው የተመለሱ ተፈናቃዮች መኖራቸውንም ያመለክታል። የድርጅቱ ቃል አቀባይ ከቪራይ አብዛኞቹ ተመላሾች በትግራይ ክልል ይገኛሉ ብለዋል።
በተመሳሳይ ወቅት የተደረገ የመንደር የዳሰሳ ጥናት አለን። 2000 በሚሆኑ የጥናት አካባቢዎች በተደረገው ዳሰሳ መሰረት ወደ 2.53 ሚሊዮን የሚሆኑ ተፈናቃዮች ወደ ቀያቸው እንደተመለሱ ታውቋል። በሀገሪቱ ውስጥ ከተመዘገቡት አጠቃላይ ተመላሾች ውስጥ 59 በመቶ በትግራይ ክልል፣ 15 በመቶ በአማራ ክልል፣ 8 በመቶ ደግሞ በአፋር ክልል የሚኖሩ ናቸው። ትልቁ የተመላሾች ቁጥር ያለው በትግራይ ክልል ነው። ይህም በሰሜን ምዕራብ ትግራይ፣ በምስራቅ ትግራይ እና በመካከለኛው ትግራይ ዞኖች ውስጥ የተመዘገበ ነው። ለምሳሌ በክልሉ ከነበሩት ተፈናቃዮች ውስጥ 460 ሺህ የሚሆኑት ወደ ሰሜን ምዕራብ ዞን መኖሪያቸው ተመልሰዋል።
በትግራይ ክልል በጦርነት ምክንያት የተፈናቀሉ በሚሊዮን የሚቆጠሩ በርካታ ተፈናቃዮች የፌደራሉ መንግስትና የክልሉ ጊዜያዊ አስተዳደር ወደ ቀያቸው እንዲመልሷቸው በተደጋጋሚ በሰላማዊ ሰልፍ ጭምር እየጠየቁ ይገኛሉ። በተለያዩ ክልሎች ወደ ቀያቸው ተመልሰዋል የተባሉት ተፈናቃዮችም በአካባቢያቸው ለተለያዩ ችግሮች እየተጋለጡ እንዳሉ እንጉዳይ መስቀሌ ይናገራሉ።
ኢሰመኮ ከዚህ ቀደም ባከናወናቸው የክትትል፣ የምርመራ፣ የውትወታ ስራዎች ያስተዋልነው ክፍተት በተለይ ዜጎች ወደ ቀድሞ ቀያቸው ሲመለሱ ወይም መመለስ እንደ አንድ የዘላቂ መፍትሄ አማራጭ ሲወሰድ እኛም መሬት ላይ ያለው ያስተዋልነው ችግር ምንድን ነው? አንደኛ ከዚህ ቀደም በተለይ ያፈናቀላቸው በዚህ ግጭት በሚሆንበት ጊዜ ቤቶቻቸው፣ ንብረቶቻቸው ወይንም ደግሞ ኑሯቸውን መተዳደሪያቸው ይፈርሳል፣ ይጠፋል ወይም ይወድማል እንዲሁም ደግሞ በሌሎች ሰዎች ሊያዙ ይችላሉ። መሬት ላይ ያላቸውን የጥቅም ጨምሮ የማጣት አዝማሚዎች አሉ። ከዚህ በተጨማሪ ንብረቶቻቸውን፣ መሬቶቻቸውን ከማጣት ባሻገር በሚመለሱበት ጊዜ መሰረተ ልማቶች ይፈርሳሉ። ለምሳሌ አገልግሎት የሚሰጡ መሰረተ ልማት ጦርነት፣ ግጭት ሲሆን መደበኛ ኑሯቸውን ለመኖር የሚያስችሉ ቅድመ ሁኔታዎች ባልተሟሉበት ሁኔታ የሚመለሱት።
ኢትዮጵያ ውስጥ ባለው የተፈናቃዮችና የተመላሾች ሁኔታ ላይ ከ8 ዓመት በፊት ጀምሮ የዳሰሳ ጥናት የሚያደርገው ዓለም አቀፉ የፍልሰት ድርጅት IOM ግኝቱን የሰብአዊ ድጋፍ ሰጪዎችና የልማት አጋሮች እንዲጠቀሙበት እንደሚያደርግ አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድንን ለላከልን ዘገባ እናመሰግናለን። በቀጣዩ ዘገባ ወደ ሶማሌ ክልል እንዘልቃለን። በዛም በጎርፍ ምክንያት ትምህርት ያቋረጡ የክልሉ ተማሪዎች ወደ ትምህርት ገበታ መመለስ አለመቻላቸውን ይመለከታል። በሶማሌ ክልል ባለፈው ጥቅምትና ህዳር ወራት በተከሰተው ጎርፍ ምክንያት ትምህርት ያቋረጡ ከ75000 በላይ ተማሪዎች አሁንም ወደ ትምህርት ገበታ እንዳልተመለሱ የክልሉ ትምህርት ቢሮ አስታውቋል። በጎርፍ ሙላቱ ስራ ካቆሙት 322 ትምህርት ቤቶች ውስጥ 116ቱ አሁንም ስራ እንዳልጀመሩ ቢሮው ጠቅሷል። ከነዚህም የከፋ ጉዳት ከደረሰባቸው 20 ትምህርት ቤቶች በስተቀር ሌሎቹ በሁለተኛው ወሰነ ትምህርት እንዲከፈቱ ጥረት እንደሚደረግ የክልሉ ትምህርት ቢሮ አክሎ አስታውቋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ባለፈው ጥቅምትና ህዳር ተከስቶ በነበረው ጎርፍ ሳቢያ እስካሁን እንደተዘጉ የካሉት ትምህርት ቤቶች አብዛኞቹ በወንዝ ተፋሰስ አቅራቢያ የሚገኙ መሆናቸውን የቢሮ ምክትል ኃላፊ አቶ ጉሌዳ አህመድ ለቪኦኤ ተናግረዋል።
በተከሰተው ጎርፍ ኦክቶበር 2023 አካባቢ ከፍተኛ ዝናብ በሶማሌ ክልልና በሀገራችን ሃይላንድ አካባቢ የዘነበው ዝናብ ምክንያት ወደ 322 ትምህርት ቤቶችን ነው በዚህ በጎርፍ አፌክትድ የሆኑት። እነዚህ ትምህርት ቤቶች 96100 ተማሪ ነበር የሚማረው። ያው እነዚህ ትምህርት ቤቶች እስከ 6 ዞን ውስጥ ናቸው። በዋናነት ግን ወንዞች አካባቢ 227 ናቸው። ከነዚህ ውስጥ 146ቱን መጀመሪያ ጊዜ አካባቢ ተዘግተዋል በዚህ በጎርፍ ምክንያት።
የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ወይም በመጻሩ ዩኒሴፍ በቅርቡ ሶማሌ ክልል አስመልክቶ ያወጣው ሪፖርትም የትምህርት ቢሮ መረጃ የሚያጠናክር ነው። በዩኒሴፍ ጥናት ከተሸፈኑት 4 ዞኖች ውስጥ በውሃ ሙላቱ ጉዳት የደረሰባቸው ትምህርት ቤቶች 227 ናቸው። 139ቱ አሁንም ድረስ እንደተዘጉ፣ 88ቱ በከፊል እንደተጎዱና በዚህም 67030 ተማሪዎች ከትምህርት እንደተስተጓጎሉ ዩኒሴፍ በጥናቱ አመልክቷል። የክልሉ ትምህርት ቢሮ በበኩሉ የጎርፍ ጉዳቱ በአራት ሳይሆን በ6 ዞኖች እንደተከሰተ ይገልጻል። በጎርፍ ተጠለቅልቀው የነበሩና የውሃ ሙላቱ ሲቀንስ ስራ የጀመሩትን ትምህርት ቤቶች ሳይጨምር በጎርፍ ጉዳት ደርሶባቸው የነበሩ 30 ትምህርት ቤቶችን ጠግኖ ወደ ስራ ለማስገባት እንደተቻለ አቶ ጉሌድ ይናገራሉ።
በመንግስትና በዛ አካባቢ ህብረተሰብና በኤንጂኦዎች ጥረት ባክ ቱ ስኩል ካምፔን ወደ 30 ትምህርት ቤት ተመልሶ ወደ ማስተማር ስራ ጀምረዋል። አጠቃላይ ከዚህ 96100 እዚህ በጎርፉ ተጠቁ ተማሪዎች ወደ 21256 ወደ ትምህርታቸው ተመልሰዋል። አሁን ናቸው ቀሪ 4844 ተማሪ ገና ከትምህርት ውጭ ናቸው።
በሊበን ዞን ጉራ ዳሞሌ ወረዳ የሰውነት ማጎልመሻ መምህር እንደነበሩ የሚናገሩት አቶ አብዱላ ኪ መሐመድ በወረዳቸው በጎርፍ ሙላቱ ምክንያት ለሁለት ወራት ትምህርት ተቋርጦ እንደነበረ ያስረዳሉ።
እዛ ጉራ ዳሞሌ ትምህርት ቤቱን ጎርፉ ለሁለት ወር ትምህርት ቤቱ ዘግቶ ነበረ። ኃይለኛ ዝናብ ነበረ። ትምህርት ቤቱን ፖዚሽኑ በጣም ያልተመቸ ቦታ ነበረ። አሁን ግን ስራው ጀምሯል። ከዛ በፊትም እኛም በሰራተኛ መልክም በህብረተሰቡም ቻልን አቅም ከኛ አቅም በላይ ስለሆነ ምንም ማድረግ አልቻለንም። ለሁለት ወር ግን አሁን ከችግሩ ተገግሟል። ስራው ጀምሯል።
አቶ ጉሌድ አብዛኞቹ ትምህርት ቤቶች በአመቱ ሁለተኛ ወሰነ ትምህርት ተከፍቶ ስራ እንዲጀምሩ ጥረት እየተደረገ ነው ብለዋል። ይሁንና ከፍተኛ ጉዳት የደረሰባቸውን 20 ትምህርት ቤቶች ስራ ለማስጀመር ጊዜ እንደሚጠይቅ ነው ምክትል ቢሮ ኃላፊ የጠቆሙት። ተማሪዎችን ወደ ትምህርት ገበታቸው ለመመለስ ትምህርት ቤቶችን ከማዘጋጀት ባለፈ ሌሎችም ድጋፎች እንደሚያስፈልግ የተናገሩት አቶ ጉሌድ የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል።
ሲከሰት ያው ሰው ይፈናቀላል። ከአካባቢ ሲፈናቀል ሳይኮሎጂካሊም አፌክት ሊሆን ይችላል። ዋናው ግን ትምህርት ብቻ ሳይሆን አጠቃላይ እንደ ላይፍ ሊሁድን እዛ አካባቢ ያለው ማህበረሰብ በእንስሳት የሚተዳደር እና በወንዞች አካባቢ እርሻ የነበራቸው ሰዎች ስለሆኑ ስለተፈናቀሉ እርሻቸው ስለወደመባቸው እነዚህ አይነት ሳይኮሎጂካሊ አፌክት እንደ ማህበረሰብ ይሆናሉ። ይሄ ከትምህርት ቢሮ አቅም በላይ ነው። ከክልልም አቅም በላይ የሆነ ዲዛስተር ስለሆነ ስፔሻሊ በክልሉ በእነዚህ አካባቢዎች በተደጋጋሚ ድርቅና ጎርፍ ስለሚከሰትባቸው ከአቅም በላይ ስለሆነ ለፌደራል መንግስት ትምህርት ሚኒስቴር ያው አስታውቀናል። እነሱም ድጋፍ እንደሚያደርጉ እንጠብቀዋለን። ዓለም አቀፍ ኤንጂኦዎች እና ድርጅቶችም በዚህ አካባቢ ድጋፍ እንዲያደርጉልን ለማስተላለፍ እወዳለሁ።
ኤልኒኖ የተባለው ከባድ የአየር ንብረት ለውጥ ያስከተለው ከመጠን ያለፈ ዝናብ የሶማሌ ክልል ነዋሪዎችን በጎርፍ መጥለቅለቅ እንዲፈናቀሉ፣ በወረርሽኝ እንዲጠቁና ሀብት ንብረታቸው እንዲወድም መንስኤ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮሎና መስግነን ወደ ቀጣዩ ዘገባ ስናልፍ በአፍሪካ ጎብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በናይጄሪያ ከፕሬዝደንት ቦላ ቲንቱኒቡ እና ከውጭ ጉዳይ ሚኒስትሩ ዮሱፍ ማይታማ ጋር ተወያይተዋል። ናይጄሪያ ከሳራ በታች ካሉ የአፍሪካ ሀገሮች ትልቁን የህዝብ ብዛትና ምጣኔ ሀብት የያዘች ሀገር ነች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአራት አፍሪካ ሀገራት ጉብኝታቸውን እያደረጉ ያሉት የምዕራብ አፍሪካ ሳህል ቀጠና ያለመረጋጋት ስጋት በተደቀነበት በዚህ ወቅት ነው። ማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር ውስጥ ከእንደ አውሮፓውያን አቆጣጠር 2020 ዓ.ም ወዲህ በርካታ የመንግስት ግልበጣዎች መካሄዳቸውን ተከትሎ የአካባቢው ጸጥታ ጉዳይ አሳሳቢ ሆኗል። የውጭ ጉዳይ ሚኒስትር ብሊንከን በመቀጠል ወደ አንጎላ ይጓዛሉ ተብሏል። የቪኦኤዋ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቆንጅት ታየት አቀርበዋለች።
የውጭ ጉዳይ ሚኒስትር ብሊንከን ትናንት ማክሰኞ ከናይጄሪያ ፕሬዚደንት ቦላ ቲኑቡ ጋር የተነጋገሩ ሲሆን አመራራቸውን አድንቀውላቸዋል። ያም ብለውም ታዲያ ከአፍሪካ ግዙፏ ዲሞክራሲያዊት ሀገር ሙሉ እምቅ አቅሟን አውጥታ ጥቅም ላይ ማዋል ትችል ዘንድ መፍትሄ ማግኘት ያለባቸው ተግዳሮቶች መኖራቸው ሚስጥር አይደለም ብለዋል።
ሙስናን መዋጋትና የውጭ ኩባንያዎች ካፒታላቸውን የሚወስዱበትን መንገድ ማቃለል፣ እነዚህ ወደ ተሻለ አቅጣጫ ለማምራት ይረዱናል። መዋለ ንዋይ በቀጥታ እንዲመደብ መስህብ ይሆናሉ። ፕሬዚዳንት ቲኒቡ በእነዚህ ተግዳሮቶች ላይ አተኩረው እየሰሩ መሆናቸውን አውቃለሁ። የአገሪቱ የገንዘብ የውጭ ምንዛሬ አንድ ወጥ እንዲሆን እንዲሁም ለነዳጅ ዘይት ድጎማ የሚወስዷቸው ጠንካራ የምጣኔ ሀብት ለውጥ እርምጃዎችን በደስታ እንቀበላለን።
ከናይጄሪያ ጋር በምትጎራበተው በኒጀር ባለፈው ሐምሌ የተካሄደውን ወታደራዊ መፈንቅለ መንግስት በሚመለከትም መወያየታቸውን ብሊንከን አመልክተዋል።
ምዕራብ አፍሪካ ውስጥ ባሉት የዲሞክራሲና የጸጥታ ፈተናዎች በተመለከተም ተወያይተናል። የተደናቀፈው የኒጀር ዲሞክራሲና ህገ መንግስታዊ ስርዓት እንዲመለስ ኢኮዋስ እያደረገ ባለው ጥረት ናይጄሪያ የያዘችውን አመራርን በእጅጉ እናደንቃለን።
የውጭ ጉዳይ ሚኒስትሩ ከናይጄሪያ በፊት አይቮሪ ኮስትን የጎበኙ ሲሆን ከፕሬዚደንቱ ከአላሳን ዋታራ ጋር ተወያይተዋል። ስለ ክልላዊ የጸጥታ ተግዳሮቶች አንስተው መነጋገራቸውንም ገልጸዋል።
ጽንፈኝነትና ውከትን ለማስቆም በሚደረገው ትግል በተለይ አይቮሪ ኮስት ያሳየችውን አመራርም እናደንቃለን።
የአሜሪካው የውጭ ጉዳይ ሚኒስትር ትናንት ከናይጄሪያ አቻቸው ዩሱፍ ቱጋር ጋር ሆነው ለጋዜጠኞች በሰጡት ቃል በቅርቡ በደረሱ ጥቃቶች ሰለባ ስለሆኑት የናይጄሪያ ዜጎች ሀዘናቸውን ገልጸዋል። ዩናይትድ ስቴትስ ናይጄሪያ ሰላም፣ መረጋጋት እንዲሁም ብልጽግና ለህዝቧ ለማምጣት በምታደርገው ጥረት ድጋፏን ትሰጣለች። ይህንንም ለፕሬዝደንቱና ለውጭ ጉዳይ ሚኒስትሩ አሳውቂያቸዋለሁ ብለዋል። ብሊንከን በውጭ ጉዳይ ሚኒስትርነታቸው ናይጄሪያን ሲጎበኙ በኮቪድ-19 ወረርሽኝ የመጀመሪያ ቀናት በርቀት በኢንተርኔት አማካይነት ያደረጉትን ጨምሮ ይህ ሶስተኛ ጊዜያቸው መሆኑን ገልጸዋል። በዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪው ቀድሞ በአይቮሪ ኮስት አምባሳደር የነበሩት ቴሪ መካሊ ለቪኦኤ በሰጡት ቃል የባይደን አስተዳደር በአፍሪካ እያደረገ ያለው ተሳትፎ የሚደነቅ እንደሆነ ተናግረዋል።
እንደምታውቁት እንደ አውሮፓውያን አቆጣጠር ከ1985 ጀምሬ አፍሪካ ውስጥ ሰርቻለሁ። አፍሪካን በሚመለከቱ ጉዳዮች ላይም ሰርቻለሁ። የዩናይትድ ስቴትስ መንግስት ለአፍሪካ በዚህ ደረጃ ትኩረት ሰጥቶ ፈጽሞ አይቻል አውቅም። አሁን እየተደረገ ያለው ግሩም ነው። ዩናይትድ ስቴትስ በአፍሪካ ያላትን ተሳትፎ የሚጠቁም ነውና።
ሚኒስትር ብሊንከን የአፍሪካ ጉብኝታቸውን ሰኞ ዕለት የረጅም ጊዜ የዩናይትድ ስቴትስ አጋር በሆነችው በኬፕ ቨርዴ የጀመሩ ሲሆን በመቀጠል ደግሞ አንጎላን ይጎበኛሉ።
የቻይና የሰብአዊ መብት አያያዝ በተባበሩት መንግስታት ድርጅት የደረሰበትን ወቀሳ ይመለከታል። ቀጣዩ ዘገባ በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አገራት እርስ በርሳቸው የሰብአዊ መብት አያያዛቸውን የሚገመግሙበትና አስገዳጅ ተፈጻሚነት የሌለው ምክረ ሐሳብ የሚሰጡበት አካል ትናንት ማክሰኞ የቻይናን የሰብአዊ መብት አያያዝ መርምሯል። ሊሳ ሽላይን ከጄኔቫ የላከችው ዘገባ እንደሚከተለው ተሰናድቷል። በዊገሮች በቲቤታውያንና በሆንግ ኮንግ በሚገኙ ተቃዋሚዎች ላይ ጭካኔ የተሞላው የመብት ጥሰት ተፈጽማለች በሚል ቻይና በምዕራቡ ዓለም ካሉ አገራት ከበድ ያለ ወቀሳና ትችት ተሰንዝሮባታል። ትችቱን ለመመከት ቻይና 60 የሚሆኑ ተወካዮቿን ይዛ በምክር ቤቱ ተገኝታለች። በጄኔቫ በሚገኘው የተመድ መስሪያ ቤት የቻይና አምባሳደር ቸን ሹ አገራቸው በዊገሮች ላይ ከበድ ያለና በሰብአዊነት ላይ የሚፈጸም ወንጀል ተደርጎ ሊታይ የሚችል ጥሰት ፈጽማለች የሚለውን ክስ አይቀበሉም። እንደውም አገራቸው መላ ሕዝቧ የተሻለና ደስታ የተሞላበት ሕይወት እንዲኖረው ጥረት በማድረግ ላይ ነች ብለዋል። ባለፉት 8 ዓመታት ባደረገችው ጥረትም 180 ሚሊዮን የሚሆኑ ሰዎችን ከድህነት አረንቋ ማውጣቷንም ተናግረዋል።
No one is left out or left behind as China builds a modern socialist country.
በሁሉም መስክ ቻይና ዘመናዊ የሆነ የሶሻሊስት ሀገርን በምትገነባበት ሂደት ሁሉም ተሳታፊና ተጠቃሚ ይሆናል። በአገሪቱ የሚገኙ 56 ብሔረሰቦች እኩል ብቻ ሳይሆኑ ልክ እንደ ሮማን ፍሬዘር በአንድነት ሰብሰብ ብለው ለጋራ ብልጽግናና ልማት እንዲሁም ለሁሉም የተሻለ ሕይወት ለመፍጠር እየሰሩ ነው።
በሆንግ ኮንግ በሚገኙ የዲሞክራሲ አቀንቃኝ ፓርቲዎች ላይ ታደርሳለች የሚባለውን ጭቆናም ተወካዮቹ አልተቀበሉም። በሆንግ ኮንግ አስተዳደር ዋና ጸሐፊ የሆኑት ቻን ኤሪክ ተቃዋሚዎችን ሁከት በመፍጠር ከሰው ሁከቱም የግዛቲቱን ሰላምና መረጋጋት አደጋ ላይ እንደጣለው ተናግረዋል።
With the implementation of the Hong Kong National Security Law and an improved
ብሔራዊ የደህንነት ሕግ ተግባራዊ ሲደረግ በማህበረሰብ ውስጥ የነበረው ሁከትና ፍራቻ ተወግዷል። መረጋጋት ሕግና ሥርዓት ተመልሶ ሰፍኗል። ከተማችንም ወደ መደበኛ እንቅስቃሴዋ ተመልሳለች።
በየአምስት ዓመቱ የእያንዳንዱ አገር የሰብአዊ መብት አያያዝ በምክር ቤቱ ይገመገማል። የቻይና ሁኔታ ሲገመገም ከእንደ አውሮፓውያን አቆጣጠር 2018 ወዲህ ለመጀመሪያ ጊዜ መሆኑ ነው። በምክር ቤቱ የተገኙ የምዕራቡ ዓለም ተወካዮች ለሕዝብ ሲባል የተከናወኑ ስኬታማ ሥራዎች ተብለው በቻይና ተወካዮች የቀረቡትን ሪፖርቶች በጥርጣሬ ተመልክተዋል። ስጋታቸውን በተመለከተም ፊት ለፊት ተናግረዋል። በጄኔቫ የተመድ ዋና መስሪያ ቤት የአሜሪካ አምባሳደር የሆኑት ሚሼል ቴይለር በቻይና ታግተው የሚገኙ ሰዎች ሁሉ እንዲለቀቁ እንዲሁም በአገሪቱ ይፈጸማሉ ያሏቸው ሰቆቃዎችና ማሳደዶች እንዲቆሙ ጥሪ አድርገዋል። አምባሳደሯ ተጨማሪ ያሉትም አለ።
And repressive measures against women, LGBTQI+ persons, laborers and migrant workers including in Hong Kong.
በሆንግ ኮንግም ሆነ በማካዎ በሚገኙ ሴቶች ላይ በቀን ሰራተኞች እንዲሁም በፍልሰተኛ ሰራተኞች ላይ የሚደርሰው ጭቆና መቆም አለበት። ተመድ በተለይም በሽንጃንግና ቲቤት ገብቶ ሁኔታዎችን እንዲመለከት ፍቃድ ማግኘት አለበት። በሽንጃንግ በመፈጸም ላይ ያለውን የዘር ማጥፋትና በሰባውነት ላይ የሚፈጸሙ ወንጀልን እንዲሁም በውጭ አገራት የሚኖሩ ግለሰቦችን ዝም ለማሰኘት የሚደረገውን አፈና እናወግዛለን።
በምክር ቤት ውስጥ ያሉ የሌሎች አገራት ወኪሎች ከቻይናውያኑ ጋር የቃላት ልውውጥ ላይ በሚያደርጉበት ወቅት ከህንጻ ውጪ ደግሞ በርካታ የሰባዊ መብት ቡድኖች ጨቋኝ ያሏቸውን የቻይና ፖሊሲዎችን በማውገዝ ሰልፍ አድርገዋል። ወደ መካከለኛው ምስራቅ ስንዘልቅ ደግሞ ሐማስ በጋዛ ጦርነት በጀመረበት እንደ አውሮፓውያን አቆጣጠር ጥቅምት 7 ታግቷቸው የነበሩ 136 እስራኤላውያንን አሁንም እንደያዘ መሆኑን የእስራኤል ባለስልጣናት ተናግረዋል። የታጋቾቹ ቤተሰቦች በህዳር ወር የተኩስ አቁም ስምምነት ከፈረሰ በኋላ የነበራቸው ተስፋ እየከሰመ መሆኑን ግንዛቤ ለማስጨበጥ በዩናይትድ ስቴትስ ይገኛሉ። የቪኦኤዋ ናታሻ ሞዝጎቪያ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።
የእስራኤላውያን ታጋቾች ቤተሰቦች አሁንም በሐማስ ታግተው ስለሚገኙ ቤተሰቦቻቸው ግንዛቤ ለማስጨበጥ በፓሲፊክ ሰሜናዊ ምዕራብ በምትገኘው ዋሽንግተን ውስጥ ወዳለው ምክራብ መጥተዋል። የ16 ዓመቷ ሐሪል ሻራቢ አባቷ በእገታ ወቅት ስለተገደለው ወንድሟ ዩሲ ሻራቢን ሐዘን በመቀመጣቸው የመጣችው ብቻዋን ነው። የታገቱት ሌላኛው አጎቷ ኤሊ እስካሁን በሕይወት ይኖራሉ የሚል ተስፋም አላት።
Our mission isn't done yet. We have to bring Ellie home and Yossi's corpse home.
ተልኳችን ገና ያላለቀ መስሎ ይሰማኛል። የምንቀብረው እንኳን ነገር እንዲኖረን የኤሊና የኢንሱሊን አስከሬን ወደ ቤት ማምጣት አለብን። በወጉ ያደረግነው የቀብር ስነ ስርዓት እንኳን አልነበረንም፣ ምክንያቱም የሚቀበር ነገር የለም።
የሮሚ ኮሆን መንታ ወንድም ናምሩድ ኮሆንም ታፍኗል። ሰዎች እንደ አውሮፓ አቆጣጠር በፈጸመው የሐማስ ጥቃት ታግተው ስለተወሰዱ ሰዎች መርሳት መጀመራቸው ያስፈራታል።
ሰዎች ስለታጋቾች በበቂ ሁኔታ አይናገሩም። አንዳንዶች እንደውም ዘንግተውታል። ማለቴ አሁን 3 ወር ተኩል ሆኖታል። ለአንዳንድ ሰዎች ያረጀ ዜና ነው። ለኛ ግን በየቀኑ ይሰማናል። በየሰከንዱ
ሷና አባቷ ይሁዳ ኮህን የታጋቾች ቤተሰቦች ከእስራኤል ውጪ ያሉ ሁለቱንም የጥላቻና የድጋፍ አይነቶች አይተዋል። ነገር ግን በቂ እርምጃ አልተወሰደም ይላሉ። ይሁዳ ኮህን እንዲህ ይላሉ።
Our government is more focused on fighting, which as we see and after 107 days it's not bringing
መንግስታችን የበለጠ ትኩረት ያደረገው በውጊያው ላይ ነው። እንደምናየው ከ107 ቀናት በኋላ የምንወዳቸው ወገኖቻችንን እያስመለሰልን አይደለም።
በህዳር ወር በተካሄደው የተኩስ አቁም ስምምነት በሐማስ ከእስራኤል ከታፈኑት መካከል ከ100 በላይ የሚደርሱ ንጹሃን ዜጎች በፍልስጤም እስረኞች ልውውጥ ተለቀዋል። ከዚያ ወዲህ ግን የተለቀቁ ምንም የሉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው እሁድ በሰጡት መግለጫ ሐማስ በጋዛ ስጋት መሆኑን እስካላቆመ ድረስ ጦርነቱ እንደሚቀጥል ዝተዋል።
ቻችንን ለማስፈታት ሐማስ ጦርነቱን እንዲያበቃ ኃይላችንን ከጋዛ አንጣ የኑክባ ወይም የሐማስ ንዑስ ክፍል ነፍሰ ገዳዮችና አስገድዶ ደፋሪዎች እንዲፈቱና ሐማስ ሳይነካ እንዲቀጥል ይጠይቃል። በዚህ ተስማማን ማለት ተዋጊዎቻችን የወደቁት በከንቱ ነው ማለት ነው።
የተለያዩ ታጋቾች ቤተሰቦች የዩናይትድ ስቴትስ የህግ አውጪ አካላት ታጋቾቹ እንዲፈቱ የበለጠ ፖለቲካዊ ጫና እንዲያሳድጉ ተስፋ በማድረግ ባለፈው ሳምንት ዋሽንግተን ውስጥ ግፊት አድርገዋል። የተፈቱት ታጋቾችም ከደረሰባቸው ሰቆቃ የማገገም ፈውሱ ገና አልተጀመረም። አንዳንዶቹ የሚመለሱበት ቤት የላቸውም። ሌሎች አሁንም በእስር ላይ የሚገኙትን መፈታት ይጠብቃሉ ወይም ስለተገደሉት ያዝናሉ። ሜራቭ ራቪቭ 3 ዘመዶቿ ባለፈው ህዳር ተለቀዋል። የ79 ዓመት አጎቷ አብርሃም ሙንደር ግን አሁንም በጋዛ እንደታገቱ ነው።
ሩቲ ኦሃድ and Karen came back ሩቲ
ኦሃድ ሙንዱር ዚቺሪ እና ከረን ሙንዱር ተመልሰዋል። ከ49 ቀናት በኋላ ተፈተዋል። አጎታችን አብርሃም ግን አሁንም እንደታገተ ነው።
ታጋቾቹ ከሌሎች 135 ሰዎች ጋር በሐማስ እጅ ከወደቁ 4 ወር ሊሞላው የተቃረበ ቢሆንም ቤተሰቦቻቸው ግን እስካሁን ስለ ሁኔታው ምንም የሚያውቁት ነገር የለም።
ከጎረቤት ሀገራት ጋር ዲፕሎማሲያዊ ውጥረት ውስጥ ያለችው ኬንያ ጦርነት ውስጥ አይደለም ማለት ይችላል። ቀጣዩ ዘገባ ከጎረቤት ሀገራት ጋር ችግር እንደሌለባትና በመስራቅ አፍሪካ ሰላም እንዲኖር ማበረታታት እንደምትሻ ኬንያ ትገልጻለች። በሌላ በኩል ደግሞ በቅርቡ አምባሳደሮቻቸውን ከናይሮቢ የጠሩ 2 ሀገራትን ጨምሮ ቢያንስ ከ4 ጎረቤቶቿ ጋር ኬንያ ዲፕሎማሲያዊ ውጥረት ውስጥ እንደሆነች አይካድም ሲል የቪኦኤ መሐመድ ይሱፍ ከናይሮቢ ዘገባውን ልኳል። እንደሚከተለው ይቀርባል። ኬንያ የምስራቅ አፍሪካ የፖለቲካና የኢኮኖሚ መዲና ለመሆን የምታደርገው ጥረት በአንዳንድ ጎረቤቶቿ ዘንድ በበጎ መልኩ የታየ አይመስልም። የኮንጎ ዲሞክራሲያዊ ሪፐብሊክና ሱዳን የየራሳቸውን ተቃዋሚ ቡድኖች ኬንያ በማስተናገድና ግንኙነት በመፍጠር ተባብራለች በሚል አምባሳደሮቻቸውን ከናይሮቢ ጠርተዋል። ኡጋንዳ በበኩሏ በነዳጅ ስርጭት ሳቢያ በተፈጠረ አለመግባባት ምክንያት ኬንያን ታንዛኒያ በሚገኘው የምስራቅ አፍሪካ ችሎት አቆማለች። ጉዳዩ ኬንያ የኡጋንዳ መንግስት በድንበሯ ውስጥ የነዳጅ ሻጭ ኩባንያዎች እንዳይሰሩ ማገዷን ይመለከታል። ኬንያ እርምጃውን የወሰደችው ኡጋንዳ በስራ ላይ የነበረውንና ነዳጅ በግልጽ ጨረታ ከኬንያ የምትገዛበትን አሰራር በመቀየሯ መሆኑ ተመልክቷል። በተጨማሪም ኬንያ የታንዛኒያ እቃ ጫኝ አውሮፕላኖች ወደ ናይሮቢ እንዳይገቡ አግዳለች መባሉን ተከትሎ ታንዛኒያ በአጸፋው የኬንያ አየር መንገድ ወደ ዳሬ ሰላም በረራ እንዳያደርግ ባለፈው ሳምንት አግዳለች። የሁለቱ አገራት የውጭ ጉዳይ ሚኒስትሮች ምክክር ማድረጋቸውን ተከትሎ እግዳው እንደተነሳ ታውቋል። አገራቸው ከጎረቤት አገራት ጋር ጦርነት ላይ አይደለችም ያሉት የኬንያው የውጭ ጉዳይ ሚኒስትር ሙሳላ ሙዳቫዲ በቀጠናው ሰላም ለማምጣት እንደምትሻ አመልክተዋል።
ማታይፋ ያና ዩምባ ዩምባ ያና ፒጋና
na rais wetu William Samoei Ruto yuko kwa mstari wa mbele.
አንዳንዶች ሀገራት ለግጭት የተጋለጡ ናቸው። አንዳንዶች ደግሞ በግጭት ውስጥ ናቸው። ፕሬዝዳንታችን ዊሊያም ሩቶ በእነዚህ ሀገራት ሰላም ሊሰፍን ከፊቱ ነው በመስራት ላይ ናቸው። በሌሎች ሀገራት ውስጥ ያለው ግጭት የኛንም ሀገር ያውካል።
መንግስቷ ከሌሎች ሀገራት ጋር የሚያደርገውን ግንኙነት በተመለከተ ኬንያ ከሀገራትም ይሁን ከራሷ ዜጎች ንቀፈታ ገጥሟታል። የዓለም አቀፍ ግንኙነት ባለሙያው ኪዚቶ ሳባላ እንደሚሉት የዲፕሎማሲ ሽኩቻው የመጣው ኬንያ ተጽዕኖ ፈጣሪ ለመሆን ለምታደርገው ሙከራ አግራት አጻፋ ለመመለስ በሚያደርጉት ጥረት ነው።
ኬንያ ከጎረቤት ሀገራት ጋር ለማድረግ በመትሞክረው ነገር ሁሉ ፉክክር ይኖራል። እኔ እንደማስበው ግን ከበድ ያለና ሊያሳስበን የሚገባ ጉዳይ ያለ አይመስለኝም። ኬንያ በቀጠና የበላይነት ለማግኘት በመትሞክርበት ወቅት ተደጋግሞ ሊታዩ የሚችሉ ነገሮች ናቸው። ሌሎች ሀገራት የኔ ኬንያ ፍላጎት ባገኙት አጋጣሚዎች ሁሉ ማስቆም ነው የሚፈልጉት።
ከአንድ ዓመት በፊት ወደ ስልጣን የመጡት ዊሊያም ሩቶ የጎረቤት ሀገራትን ጨምሮ በአፍሪካ ካሉ በርካታ መሪዎች ጋር ተገናኝተዋል። በሀገሪቱ የሚታየውን ግጭትና ረሃብ አጥፍተው የኢኮኖሚ ልማት ማምጣት እንደሚሹ ለመሪዎቹ እንደተናገሩ ተዘግቧል። ሳባላ እንደሚሉት ግን እንዲህ አይነቱ በራስ መተማመንና ደፈር ብሎ መቅረብ በሌሎች ዘንድ በመልካም ላይ ይታይ ይችላል።
በኬንያ አዲስ ፕሬዝዳንት የሆኑት ሩቶ በአፍሪካ በአጠቃላይና በተለይ ደግሞ በጎረቤት ሀገራት ውስጥ የሚታዩትን ችግሮች በመፍታት ረገድ በግልጽ ለሚናገሩና ቀዳሚ ሚናም ለመጫወት በግልጽ ማሳየታቸው ሌሎችን የአካባቢው ሀገራት አሁን በሚታየው መልኩ ደስተኛ እንዳይሆኑ አድርጓቸዋል። ነገር ግን ወደፊት በጊዜ ብዛት የፕሬዝዳንቱን አካሄድ ሊለምዱት ይችላሉ። እናም ትልቅ የሚያሳስበን ጉዳይ የሚሆን አይመስለኝም።
በኮንጎ የሚታየውን ግጭት በተለይም አገሪቱን አለመረጋጋት ውስጥ የከተቱትን አማጽያን በተመለከተ ኬንያ ጉዳዩን በጥንቃቄ እንድትይዘው ባለሙያዎች ይመክራሉ። በሱዳኑም ግጭት ኬንያ ለየትኛውም ቡድን ከመወገን እንድትቆጠብ ጨምረው ይመክራሉ።
ከ20 ዓመታት በፊት ጃን አለን መሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲ እና አካባቢው የሚኖሩ 10 ሰዎችን አነጣጥሮ መተኮስ ሲገድል 3 ሰዎችን ክፉኛ አቁስሎ ነበር። ለ23 ቀናት የቆየው ይህ ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎች ከቤታቸው እንዳይወጡም አስገድዶ ነበር። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ግን በከባሏ ስሜታዊና አእምሮአዊ ጥቃት ጋር ከዛ በላይ አብሯት መኖሯን ትናገራለች። ባሏ ሊገድላት እንደሚፈልግ አውቃ እርዳታ ብትጠይቅም ጆሮ የሚሰጣት አልነበረም። በተባበሩት መንግስታት ድርጅት መረጃ መሰረት ከሶስት ሴቶች አንዷ ቢያንስ በህይወት ዘመኗ አንድ ጊዜ እንደ ሚልድሬድ መሐመድ የቤት ውስጥ ጥቃት ይደርስባታል። አሁን ለሴቶች መብት ከመተሟገተው ሚልድሬድ ጋር ቆይታ ያደረገችው ስመኝሽ የቆየ የቤት ውስጥ ጥቃት የደረሰባቸው ሴቶች ስለሚደርስባቸው ተጽዕኖና ከጉዳቱ ማገገም የሚችሉበትን መንገድ በተመለከተ አነጋግራታለች።
ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to John.
ሚልድሬድ መሐመድ ባላለው አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ዓመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም ማቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
How did the abuse?
ከዚያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
The red flag for me was when he said
one no ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴን ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹን ሞስቶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
It was the issue
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችኋል?
So because you didn't have a physical.
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
He took them and he changed their names so I wouldn't be able to find them. And he took them.
ልጆቼ በዛን ጊዜ የ7 የ8 እና የ10 አመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ውድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ካሜሪካ ውጪ አንቲጋው ደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And then after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቀሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out if he was the shooter.
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓና አቆጣጥር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
The shooting was taking place around you and you
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that.
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be very it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሽው?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንድሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረው ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱ ድረስ ይፈትሹ። በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
አሁን ደግሞ እስኪ ስለ ህግ ማቀፎችን እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ ይረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
A lot of women they struggle with self guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነት የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do, so this is the relationship of the couple. Right.
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ ሆነው አታይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ አይምሮ ክፍል አንቺ መቆ ጥፋት አለብሽ፣ የተሻለ ሰው መምረጥ ትችይ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባል እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
He was executed in 2009 for one.
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ፣
ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴስ ከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር፣ ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞ ተኳሽ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ፣ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ቀጣዩ ዘገባም እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በሀያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይኸው ጥናት አብዛኞቹ ቀጣሪዎች እድሜያቸው በአስራዎቹ ማብቂያና በሀያዎቹ ውስጥ የሚገኙና በትውልድ ዘመናቸው መሰረት ጄን ዚ በመባል በሚታወቀው ትውልድ ውስጥ የሚገኙ አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑ ነው ያመለከተው። ጥናቱ 800 የሚሆኑ የድርጅት ስራ አስኪያጆች እና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከ10 ቀጣሪዎች መካከል አራቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ለስራ ብቁ አይደሉም ብለው ስለሚያምኑ እንደማይቀጥሯቸው ገልጸዋል። ኤደን ገረመው የዶራ ማካወርን ዘገባ እንደሚከተለው አሰናድተዋለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከ5 ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 1% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህር የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አከለም የዚህ ውጤት ተማሪዎቹ የሥራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማር
ስርዓታችን በዚህ ተናቋል። ሳስተናግዳችሁ ያመሸሁት እንግዲህ ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።